The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ በየቀኑ ከሚተላለፉ ፕሮግራም የዛሬ ቅዳሜ ዝግጅት ተጀመረ። አዎ ዛሬ ቀኑ ቅዳሜ ነው። የቅዳሜ ልዩ ፕሮግራም ይኖረናል። አድማጮቻችን፣ ከሁለት ወጣቶች ጋር የተደረገ ውይይት ነው። ወደዚያ ከመሄድ በፊት ግን ሰላምታውን ላስቀድም። እንደምን ውላችሁ አመሻችሁ? አዲሱ አበበ ነኝ ከፕሮዲሰሩ ቴሌላይም ቤት ጋር። ግንቦት 29 2007 ዓ.ም ነው ዛሬ። የዓለም ዜና እንደተለመደው ቀዳሚ ቅንብር ሆኖ ከዜናው በኋላ ቅድም ጠቀስ ያደረኩት ስለ አምስተኛው የኢትዮጵያ ግንቦት 16 ምርጫ የተዘጋጀ ፕሮግራም ይኖረናል። ሁለተኛው አጋማሽ ላይ የምትከታተሉትና የምትጠባበቁት የደሳለኝ መኮንን የሙዚቃ ቃና እስከ ማጠቃለያ ዜና ያዳረሳችኋል። መልካም ምሽት። የዓለም ዜና ነው።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ኬቪን ፋውለር በስቱዲዮ አብሮን ይገኛል። በደቡብ ብሔረሰቦችና ሕዝቦች ክልል በከፍቾ ዞን ቴፒ ከተማ ትናንት ከሌሊቱ በ11 ሰዓት የከተማው ማረሚያ ቤት ተሰብሮ እስረኞች እንዲያመልጡ መደረጉ ተገለጸ። ዘጋቢያችን መለስካቸው አመሃ ፋና ብሮድካስቲንግ ኮርፖሬትን ጠቅሶ ማምሻውን ከአዲስ አበባ ባስተላለፈው ዘገባ መሠረት እስር ቤቱን ሰብረዋል የተባሉት ሽፍቶች ሲሆኑ ጥቃት አድራሾቹ ተኩስ ከፍተው ሦስት የፖሊስ አባላትን መግደላቸው ተዘግቧል። ከእስር ቤቱ ያመለጡት እስረኞች ምን ያህል እንደሆኑ አልተገለጸም። ይህ በዚህ እንዳለ ዛሬ ማለዳ ላይ በተካሄደ የተቀናጀ አሰሳ በቴፔና በአካባቢዋ ባሉ የጋምቤላ ክልል ስፍራዎች ጥቃቱን አድርሰው እስረኞቹን አስመልጠዋል ከተባሉት መካከል አምስቱ መገደላቸውን ለመንግስቱ ቅርበት ያለው ፋና ብሮድካስቲንግ ኮርፖሬት በዌብሳይቱ ላይ ዘግቧል። የመንግስቱ ኃይሎች የቴፔና አካባቢውን ሰላምና መረጋጋት መቆጣጠራቸውን አረጋግጠዋል። ይሁንና ዌብሳይቱ ሽፍቶች የተባሉትን ሰዎች፣ ያመለጡትን እስረኞች ማንነትና ምንነት፣ እስረኞቹ የታሰሩባቸው ምክንያቶች፣ የሕግ ታራሚዎች ይሁኑ ወይም ለጊዜው በቁጥጥር ስር ያሉ አልተገለጸም። ከየመን በሺአ አማጽያን ተተኮሰብኝ ያለችውን ስካድ ሚሳይል ዛሬ መታመጣሏን ሳውዲ አረቢያ አስታወቀች። የሳውዲ አረቢያ የዜና አገልግሎት እንደዘገበው የዛሬውን ስካድ ሚሳይል ሳውዲ አረቢያ መታ ያመከነችው አሜሪካ ሰር በሆነው ፔትሪዮት ሚሳይል ነው። ሚሳይሉ ተመቶ የተጣለው ስካድ ሚሳይሉ ማለት ነው ሐሚስ ሙሻኢት በምትባለው ከተማ አቅራቢያ መሆኑ ተገልጿል። ስካድ ሚሳይሉ ከየመን የተተኮሰው በሁጢ አማጽያን ይዞታ ስር ከሚገኝና የአማጽያኑ ማዕከል ሳዕዳ ሰሜናዊ ተራሮች መሆኑን የዜና ወኪሉ አስታውቋል። አንድ የግብፅ ፍርድ ቤት ሐማስን በሽብር ድርጅትነት ፈርጆ የነበረን ሌላ የፍርድ ቤት የቀድሞ ውሳኔ ሻረ። የዛሬውን የፍርድ ቤቱን ውሳኔ አስመልክቶ ከግብፅ መንግሥትም ይሁን ከሐማስ የተሰጠ ምላሽ ወይም መግለጫ እስካሁን የለም። የቀደመው ፍርድ ቤት ሐማስን በሽብር ቡድንነት የፈረጀው ባለፈው የካቲት ውስጥ ሲሆን ጥር ውስጥ ደግሞ የቡድኑን ወታደራዊ ክንፍ በተመሳሳይ ሁኔታ በሽብር አካልነት ፈርጆ ውሳኔ አስተላልፎበት ነበር። በአማጺው ቡድን ሐማስና በግብፅ መንግሥት መካከል የግብፅ መንግሥት በጋዛና በሲናይ መካከል ያሉ መተላለፊያዎችን ከዘጋ ወዲህ ላለፉት ጥቂት ወራት ወደ መካረር የገባ ግንኙነት እንደሚስተዋል ተዘግቧል። ብዙ የግብፅ ተንታኞች ሐማስን የሚመለከቱት አሁን ሀገሪቱ ውስጥ በሕገ ወጥነት የተፈረጀው የሙስሊም ወንድማማችነት ተቀጥላ አድርገው መሆኑ ይታወቃል። ጀርመን ውስጥ በሚካሄደው የቡድን ሰባት የሁለት ቀናት ጉባኤ ላይ ሩሲያ ዘንድሮ እንደማትገኝ ተገለጸ። የእነዚህ እጅግ ከበርቴ የሚባሉ ሀያላን መንግስታት ከ1990 ዓ ም ጀምሮ ሩሲያንም አስገብተው አብረው ሲሰበሰቡ የቆዩ ቢሆንም ሩሲያ በዩክሬን ቀውስ ውስጥ እጇን አስገብታለች በሚል ቡድኑ ሞስኮን ከማኅበሩ ባለፈው ዓመት አስወጥቷታል። የዘንድሮ ስብሰባ ዋነኛ ትኩረት ንግድ ይሁን እንጂ የዩክሬን ጉዳይና የሩሲያ ክርምን ይዛ ከግዛቷ ጋር መቀላቀል ጉዳይም የውይይት ነጥቦች ይሆናሉ ተብሎ ተጠብቋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በዚሁ የጂ ሰቨን ወይም የቡድን ሰባት ጉባኤ ላይ ለመገኘት ዛሬ ወደ ጀርመን ሄደዋል። በ1980ዎቹና 1990ዎቹ ዓመታት ውስጥ በምስራቅ አውሮፓ ባልካን አካባቢዎች በተካሄደው ጦርነት ምክንያት የተፈጠሩ የጥላቻ ስሜቶችንና መለያየትን ለማስወገድ ቦስኒያውያን የጎሳና የሃይማኖት ሰላምን ለማስፈን እንዲጥሩ የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ጥሪ አሰሙ። አቡነ ፍራንሲስ ዛሬ በሳራየቮ ስታዲየም በመሩት የጸሎት ሥነ ሥርዓት ላይ ወደ 65,000 የሚሆን ሰው ተገኝቷል። በአንጎል ካንሰር ያረፉት የደላወር ግዛት ጠቅላይ አቃቤ ሕግ የነበሩትና የዩናይትድ ስቴትስ ምክትል ፕሬዚደንት ልጅ ቦ ባይደን የሽኝት ሥነ ሥርዓት ዛሬ እየተካሄደ ነው። ፕሬዚደንት ባራክ ኦባማ ከሙሉ ቤተሰባቸው ጋር በዚሁ ሥነ ሥርዓት ላይ ተገኝተዋል ወደ ጀርመን ከመጓዛቸው በፊት። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
የግንቦት 16ቱ አምስተኛ ዙር ምርጫ ሲገመገም የግንቦት 16ቱ ብሔራዊ ምርጫ ሂደትና ውጤት አሁንም እያነጋገረ ነው። ከምርጫው ጥቂት ወራት በፊት ከምርጫው ምን እንደሚጠብቁ ካወያየናቸው አራት ወጣቶች መካከል ሁለቱን እንደገና ጋብዘናቸዋል። ሂደቱን እንዴት ገመገሙት? ከምርጫውስ ውጤት ምን እየተገነዘቡ ነው? ወጣቶቹ የወደፊቱን የአገሪቱን የፖለቲካ ሁኔታ እንዴት ይመለከቱታል? ዝታ በላቸው አነጋገራቸዋለች። እንግዶቹ ራሳቸውን በማስተዋወቅ ይጀምራሉ።
ኤልያስ ግደይ፣ ያው በፖለቲካ ዓለም የልማታዊ መንግስት አስተሳሰብ ችግሮች መፍትሄ ነው ብዬ አምናለሁ። የልማታዊ መንግስት አክቲቪስት ማለት ነው እንግዲህ።
እሺ አናኒያ፣ ሶሪ።
እሺ መልካም። እንግዲህ እኔም ሀገር ፖለቲካና ኢኮኖሚ ጉዳዮች ላይ የሚያገባኝ ዜጋ ነኝ ብዬ ማስብ፣ ከዚህ በፊት ደግሞ በተለያዩ የሚዲያ የህትመት ሚዲያ ውጤቶች ላይ በመስራት በጋዜጠኝነት ሳገለግል የነበረ እና አሁን ባለው ደግሞ የተጣበበ የሚዲያ ሁኔታ ምክንያት ከስራ ውጭ የሆንኩኝ አንድ ኢትዮጵያዊ ነኝ ማለት ነው።
እሺ አመሰግናለሁ። እንግዲህ ምርጫው ተካሄደ፣ እዚሁ አናኒያ ጋር ልቆይና ምርጫው ተካሄደ፣ ውጤቱም ታወቀ። ያንተ አስተያየት ምንድን ነው አናኒያ?
አዎ እንግዲህ ምርጫው በኮቴሽን ይቀመጥና ተካሂዷል። ምርጫውም የተካሄደበት አውድ ለእኔ እስከሚገባኝ ድረስ ጠንካራ መዋቅር የነበራቸው የፖለቲካ ድርጅቶች ለምሳሌ አንድነት በፖለቲካ ውሳኔ ምክንያት ከምርጫው በፊት ከጨዋታ ውጭ የተደረገበት እና ደግሞ በአንጻሩ ከኔ ኩያ ይሆናሉ ወይም ከኔ ኩያነት ያንሳሉ ብሎ የሚያስባቸውን ፓርቲዎች ምህዳሩ ላይ አጃቢ የሆነው አጫፋሪ የሆነው እንዲቀጥሉ በተከፈተበት ሚዲያዎች በተዘጉበት የተደረገ እጅግ በጣም የተቀዛቀዘ ምንም ምርጫ እንደነበረ ራሱ አብዛኛው ሕዝብ በማያስታውስበት ደረጃ የተደረገ ምንም የፖሊሲና የስትራቴጂ አማራጮች ያልቀረቡበት አማራጭ ሊያቀርቡ የሚችሉ ሚዲያዎችና ምሁራንም የታፈኑበት የተገለሉበት የተገፉበት የምርጫ ድባብ ነው የነበረው። ለውጥን ስንሻ ግን ለውጥ ያልመጣበት ለ24 ዓመት ሲካሄድ የነበረ አፈና፣ እስር፣ የሰብአዊ መብት ረገጣ፣ ከልማት እና ከብልጽግና አብዛኛውን ህዝብ የማግለል አካሄድ ሲከተል የነበረው ተመሳሳይ ፓርቲ አሁንም 100% ድምፅ አገኘው ብሎ ሊቀጥል ያሰፈሰፈበት ሁኔታ ነው ያለው ማለት ነው። እንደዛ ነው የምንረዳው። እኔ
አናኔ አመሰግናለሁ ለሰጠን ግምገማ። ኤልያስ፣ እንግዲህ ምርጫው በከፍተኛ የኢህአዴግ አሸናፊነት ተጠናቋል። ምናልባትም እስከ 100% የሚሉም ሰዎች አሉ። እና ምን አስተያየት አለህ?
እሺ ያው የምርጫ ቦርድ ባወጣው ውጤት መሰረት በክልሎች እና በሴንትራል ገቨርንመንት በፌዴራል ስቴት ከ50 በላይ ወንበሮች ሴኪር ስላደረገ ኢህአዴግ አሸናፊ ፓርቲ መሆኑ ተረጋግጧል። ካሁን በኋላ ያው የተቃዋሚ ድርጅቶች ወንበር ቢኖር ያው የፓርላመንት ተሳትፎ ነው እንጂ በመንግስት አወቃቀር ላይ ለውጥ የማያመጡበት መሆኑ ግልጽ ሆኗል። ስለዚህ ምርጫ ቦርድ ውጤት እስከሚሰጥ ድረስ 100% ምናምን የሚለውን ያው እንዳትገምቱ ፕሬዲክትም እንዳታደርጉ ስለተባለ ያንን ወደ ጎን ትቼ ኢህአዴግ ወይም ገዢ ፓርቲ ቢያንስ ክልልና የፌዴራል ስቴቶችን በአሸናፊነት እንደተወጣና መንግስት ለማቋቋም በህዝቡ ዘንድ ያው ድምጽ እንደተሰጠው ነው ማስረፍ እና በዚህ ምርጫ ላይ ያየሁት ነገር ምንድነው አንደኛ ኢሃዴክ ወይም ገዢው ፓርቲ በሙሉ ልቡ በዚህ ምርጫ ላይ እንደተሳተፈ ከ2003 ዓመት ጀምሮ በድርጅት ውስጥ ህይወት የነበሩት ከመለስ ዜናዊ በጻፋቸው መጽሐፎች አምስት መጽሐፎች አሉ። እነዚህ አምስት መጽሐፎች ላይ ጋራ ግንዛቤ እንዲኖር ተደርጎ ከመለስ በተገኙበት ስልጠና እየተሰጠ ከፍተኛ አመራር ለ45 ቀን እንዲሰለጥን ይህም በተዋረድ የዞን አመራሮች እስከ ወረዳው ድረስ በመድረሱና በእያንዳንዱ አባል ላይ ለህዝብ ክብር የመስጠት ያላቸው አቅም የህዝብ ችግር ለመፍታት በመሞከራቸውና ለህዝቡ ቅርብ በመሆናቸው ህዝቡ ለኢህአዴግ እድል ለመስጠት ተስማማበት። ከዛ ውጭ ደግሞ ተቃዋሚ በሚባሉት በፖለቲካው መዳር አክቲቭ የሆኑት ያው በተለምዶ ፖሊሲና ስትራቴጂ የላቸውም የሚባል በአካዳሚካል ግን በፖለቲካ ሳይንስም በምንም ተማር የሚሉ ብዙ ሰዎች ያሉበት ከሌተራ የፖለቲካ መስመር ስትራቴጂ የሌላቸው በምርጫ ክርክርም ከፖሊሲና ስትራቴጂ ከማስረዳት ይበልጥ የተግባር ግምገማ ማለት የአፈጻጸም ግምገማ ባየናቸው ክርክሮች ኢህአዴግ የሰራውና ኢህአዴግ ያልሰራው የአፈጻጸም ግምገማ በማየቱና ህዝቡም ከዚህ ግምገማ ኢህአዴግ የሚቀጥለውን 5 አመት ቢመራ ብዙ ነገር ይሰራል ከሚል ከድክመቱ ከተቃዋሚዎች ተሽሎ ስላገኘው ያው ድምጹን የሰጠበትና በተለይ ለተቃዋሚዎች ደግሞ ክሊር መልእክት ያስተላለፈበት ተስፋ የቆረጠበት ወቅት ነው። ህዝቡ ራሱ ማለት ነው ያን መልእክት ክሊር አሳይቷል።
አንድ ማስተካከያ የሚያስቻው ነገር አለ። በህዝቡ ዘንድ በግልጽ የሚታወቀው ኢህአዴግ እውነተኛ የህዝብ አማራጭ ሊሆን የሚችል የፖለቲካ ኃይሎችን በሙሉ ባለ በሌላ ኃይሉ በስውርም በግላጭም በሚሰራቸው አሻጥሮች እያጠፋ አማራጭ የሚሆን የተቃውሞ ስብስብ ስለሌለ የሚለው አባባል እንደማያስኬድና የፖለቲካ ስትራቴጂ ወይም ደግሞ የኢኮኖሚ ስትራቴጂ እና ፖሊሲዎችን ክርክር እንዳልቀረቡ ተገልጿል በአቶ ኤልያስ በኩል። ነገር ግን እስቲ ከራሱ የስትራቴጂ አቅጣጫዎችና ቅደም ተከተሎች እንኳን አንጻር ብናይ ኢህአዴግ 24 ዓመት ሙሉ ይህን ሀገር ሲያስተዳድር የተለያዩ ነባራዊ እውነታዎች እየተጋፈጠ ነው እና ለምሳሌ የሙስሊሞች የእምነት ነጻነት ጥያቄ ተነስተው ያውቃል በእነዚህ ባለፉት 5 ዓመታት እና እነሱ ላይ ምንድነው ፖሊሲ ምንድነው ስትራቴጂ? እየተሰደዱ ያሉ ብዙ ወገኖቻችን አሉ፣ ግፍ አገዳደል እየተገደሉ ያሉ። ስለ ስደት ምንድነው ፖሊሲ? ፕራዮሪቲ ስራሱ በዚህ 5 ዓመት የሚያረገው ነገርና የበለጠ ትኩረት የሚሰጠውን የፖሊሲ አቅጣጫ መቼ ያሳያል? እስከዛሬ ሲለው የነበረውን በመድገም መጪ ጊዜ አሁንም ብሩ ነው ያለ መፈክር ከመስማት ባለፈ በዚህ ዓመት የተከሰቱ ነባራዊ ሁኔታዎች ይህን ይመስላሉ፣ በዚህ ዓመት የተከሰቱት አገራችን ላይ የመጡ አደጋዎች እነዚህ ናቸው፣ እነዚህን ትኩረት ሰጥተን ታክል እናደርጋቸዋለን ብሎ የስትራቴጂ እንኳን የሲኩዌንስ የፕራዮሪቲ ማስተካከያ እንኳን ያላሰማበትና የተለመደውን ሙዚቃውን የቀጠለበት ነው። እና ይህ ራሱ የሚያሳየው ኢህአዴግ ስትራቴጂ የላቸውም፣ አይዲዮሎጂ የላቸውም፣ ወይም አማራጭ አስተሳሰብ የላቸውም የሚላቸውን ትቶ እሱ ራሱ ከሚያጋጥመው አዲስ ነገር ጋር አዲስ ነባራዊ ሁኔታ ጋር ታክል አድርጎ ለማለት ምን የተለየ ነገር ይዞ መጣ? ምኑ ነው እያሰማን ያለው ለማለት ነው።
አናንያ አመሰግናለሁ። ወደ አቶ ኤልያስ ግደይ እመለሳለሁ። አቶ ኤልያስ ግደይ የምርጫ አስፈላጊነትን በኢትዮጵያ የሚጠይቁ ሰዎች አሉ። ለምን ቢባል ምርጫ እንግዲህ አንድ ግለሰብ የፈለገውን የፖለቲካ አስተዳደር ወይንም የፖለቲካ መሪ በግሉ አስቦ አውጥቶ አውርዶ ይጠቅመኛል ብሎ የሚመርጥበት ነጻና ፍትሃዊ የሆነ ሂደት ነው። ይሄ በምዕራቡ ዓለም የሚሰራበት የምርጫ ሂደት ነው። ነገር ግን ኢትዮጵያ ውስጥ አሁን የተከሰተው ምርጫ አንዳንድ ሰዎች እንደውም የኮሚኒስት ስርዓትንና የነጻውን ምርጫ ያደባለቀ ስርዓት የተከናወነበት ነው ብለው አስተያየት የሚሰጡ ሰዎች አሉ። ይሄ ለምሳሌ ሰዎችን በ5-5 አደራጅቶ መጠርነፍ የሚባለው ስርዓት ሰዎች በጅምላ እንዲያስቡ በጅምላ እንዲመርጡ የማድረግ የማደራጀትና በጥቅም የመያዝ ስርዓት የተካሄደበት በመሆኑ ምርጫ ዲሞክራሲያዊ ምርጫ ለምን ያስፈልጋል ኢትዮጵያ ውስጥ የሚሉ አሉ።
እሺ፣ የኔ አስተያየት ያው ምርጫ በየ5 አመት የሚሰጥ ያው ኮንትራት ህዝቡ የሚሰጠው ኮንትራት ነው። ትልቁ ነገር ግን ተቃዋሚ ድርጅቶች ተፎካካሪያቸው ኢህአዴግ ነው። ኢህአዴግ ኢትዮጵያን ላለፉት 20 አመታት በበጎም ይሁን በጥሩ ያስተዳደረ ድርጅት ነው። ይህን ድርጅት አሸንፎ በህዝብ ዘንድ አማኔታ ለማግኘት የሚሄዱበት አካሄድ ችግር ስላለ ነው እንጂ የአንድ ለአምስት እኮ ከሆነ እነሱ ጠንካራ ቢሆኑ ለምን አንድ ለሁለት ያደረጉት? እኔ ምርጫው ነጻና ፍትሐዊ ነው ብዬ አምናለሁ። ምክንያቱም በምርጫ ማንም ሰው ያየ እኮ ነው። አሁን እኮ ህዝቡ ራሱ እኮ ያውቃል። አሁን ህዝቡ እዛ ድምፅ መስጫ ሄዶ ለማን ድምፅ እንደሰጠ በትክክል ያውቃል። ከዛ ውጭ ግን 99 ፓርቲ ያለበት ዓለም ሀገር የለም። ኢትዮጵያ ውስጥ ግን ያለ ነባራዊ ሁኔታ 99 ፓርቲ እርስ በርስ የማይስማሙ አመራር በየቀኑ እንደ አሜባ ሲስፋፉ የሚውሉ ህዝቡ ራሱ በየአምስት አመቱ እኮ ትልቅ ፓርቲ የሚባለው ይቀየራል። ስለዚህ ወደዚህ ህዝቡን እየጎተቱ ሊደግፋቸው የሚችለውን ኃይል እንደዛ እያደረጉ ያላቸውን ድክመት ለመሸፈን ገዢው ፓርቲ እንደዚህ ነው ይላሉ። ምግብ በጥቅም ይደል በጥቅም ለመደለል ኢትዮጵያ እኮ ደሃ ሀገር ናት። ለእያንዳንዱ ሰው ብር ከየት ነው የሚመጣው? ራሱ በአሁኑ የተደረገው ምንድነው? የኢህአዴግ አመራር ከላይ እስከታች ወርዶ እስከ ወረዳ ድረስ ወርዶ የህዝብን ጥያቄ ለመፍታት ህዝቡን አነጋግሯል። ያ ለህዝቡ በቃ ቢያንስ እድል እንስጠው ወደሚል ድምዳሜ የደረሰ ነው ይመስለኛል።
የኢትዮጵያ ህዝብ ወዶና ፈቅዶ ኢህአዴግ በያዘው ፖሊሲ እንዲቀጥል ድምፅ ሰጥቶታል። በአምስት በአምስት እየተደራጀ በጅምላ ድምፁን እንዲሰጥ ቢደረግም ወዶና ፈቅዶ ነው። እዛ ላይ ያለህ መልስ ምንድን ነው?
መልካም እንግዲህ እኔ እንዳስተዋልኩት በነጻነት የሚፈልገውን መራጩ አውቆ እንዲመርጥ የሚያስችሉ ሁኔታዎችም አልነበሩም። እውነትን መናገር ወንጀል ቢሆንም አሁን ባለንባት ኢትዮጵያ እኔ በግሌ እንግዲህ እውነቱን ከመናገር ወደኋላ አልልም። የተገነዘብኩት ነገር እኔ በምርጫው ሂደት ውስጥም የተወሰነ የምርጫ ጣቢያን በታዛቢነት የመድረክ ተዘዋዋሪ ታዛቢ ሆኜ ያየሁት ሁኔታ አለ። በአይሱዙ ጭምር እዚህ የሀገር ነዋሪ ያልሆኑ ሰዎችን ጭኖ አምጥቶ አንድ ምርጫ ጣቢያ ላይ ዘርግፎ ምርጫ ካርድ መመዝገቢያ ያልወሰዱ መታወቂያ የሌላቸው እንዲሁ በገፍ ድምፅን አስቀምጠው ኦልሬዲ የተመረጠላቸውን ወረቀት አስቀምጠው እንዲወጡ የሆነበት ሁሉ አለ። ይህን በአይኔ ያየሁት ነገር ነው። ስለዚህ ነጻና ሰው በራሱ ህሊና ብቻ ተመርቶ የመረጠበት እንዳልነበር እዛ ምርጫ ጣቢያ ላይ ቢያንስ አይቻል። በሌሎችም ላይ ደግሞ መረጃዎችን እንሰማለን። በቤተሰብም በተለያየ የህይወት አጋጣሚ የምንገናኛቸው ሰዎች የሚነግሩ ነገርና የጋራ ግንዛቤ ህዝቡ የያዘበት ጉዳይ አለ። ሲጀምር ምርጫው ወይም ደግሞ ዲሞክራሲያዊ ተብሎ የሚጠቀሰው የዚህ በየአምስት አመቱ የሚመጣ ምርጫ ጉዳይ በአብዛኛው ህዝብ ዘንድ ህይወቴን የሚቀይር የሚያሻሽል ፓርቲ ወይም ደግሞ አመለካከት መርጬ ለውጥ ይመጣል የሚል ተስፋና እምነት የለውም። ስለዚህ መንግስትን በምርጫ ቅድም ኤልያስ እንደጠቀሰው እንደ ኮንትራት እንደፈለግኩት ድምጤን ሰጥቼ ቀይሬ የምፈልገውን ሾሜ የማልፈልገውን ሽሬ ለውጥ አመጣለሁ ብሎ በምርጫ ስርዓቱ ላይ ራሱ እምነት የለውም። ይሄ በግልጽ የሚታይ ነው። ስለዚህ ይህ በሌለበት ዲሞክራሲያዊ ተብዬ ኮሚኒስት አይነት ስርዓት አመራረጥን ዝም ብሎ በየአምስት አመቱ መከተል አምባገነኖች ህዝብ መርጦናል፣ ህዝብ ወዶናል እያሉ የዓለምን ህዝብና የዓለምን የልዕለ ሀያል ሀገሮች እያታለሉ ለመኖር ከመጓጓት ባለፈ ለህብረተሰቡ ምንም ፋይዳ የሌለው ነው።
አቶ አናንያ ታዲያ ኢትዮጵያ ውስጥ ምርጫ ለምንድን ነው የሚያስፈልገው? አንተም ቀደም ብሎ ተቃዋሚ ፓርቲዎችም ደካማ እንደነበሩ ኢህአደግ በተደራጀ መልኩ ያልተደራጁ ቀደም ብሎ ደግሞ የነበሩ ፓርቲዎች እንዲከፈሉ የተደረገበት ሁኔታ አለ፣ ተመጣጣኝ ያልሆኑ ኃይሎች ናቸው ለምርጫ የወጡት የሚል አመለካከት ሰጥተሃል። ምርጫ ታዲያ ኢትዮጵያ ውስጥ ለምንድን ነው የሚያስፈልገው? አሁን በዚህ በምርጫ ላይ የሞቱ ሰዎች አሉ። በተለያዩ አካባቢዎች ሰዎች ተገለዋል። ተቃዋሚዎች፣ ደጋፊዎቻችን፣ ታዛቢዎቻችን እስር ቤት ናቸው እያሉ ነው። ምርጫ ለምን ያስፈልጋል ኢትዮጵያ ውስጥ?
እንግዲህ እኔ እንደምመለከተው ከሆነ ለምሳሌ አሁን በሚዲያ በመንግስት ሚዲያ መንግስት ሙሉ በሙሉ የሚቆጣጠረው እና እንደፈለገ በሚዘውረው የራሱ አገልጋይ ባረገው ኢቢሲ ሚዲያ ላይ እየተከታተልን ያለ ነው። ሰው የሰጠውን ድምፅ እንዲያከብር ነው እየወተወቱ ያለች። እንደሚባለው ከሆነ ወይም ደግሞ በአብላጫ ድምፅ አሸንፈው ከሆነ በየአካባቢ አብላጫው ሰው የነሱ ነው ማለት ነው። አብላጫው ሰው ደግሞ የነሱ በሆነበትና ለእነሱ ድምፅ በሰጠበት ለምንድን ነው ድምፁን እንዲያከብር የሚወተወተ? ለውጥ እንዳላየና ከእነሱ የሚጠብቀው ነገር እንደሌለ ስለሚያውቁት ነው ይህንን የሚያደርጉ። ምርጫ በቃ ግዴታ ስለሆነበት ነው። ምክንያቱም ግዴታ የሆነው ምንድን ነው? የምርጫ ካርድ ራሱ እንዲወሰድ በግድ በየቤቱ እየተሄደ በአደረጃጀቶቻቸው በሊግ ተብዬዎቹ እነዚህ ፎረም ምናምን የሚባሉ ከእነሱ በትናንሽ ጥቅማ ጥቅም የተገዙ በየሰፈሩ እየተርመሰመሱ ህብረተሰቡን መቆሚያ መቀመጫ እያሳጡ ነው እንዲወስድ እየተደረገ የነበረው የምርጫ ካርድ ራሱ። ስለዚህ ምንድነው ቅቡልነት አለን ተቀባይነት አለን ህዝብ መርጦና ፈቅዶ ወዶን ነው ኮንትራት የሰጠን ብለው ለዓለም ህዝብም ለሌላያላን ሀገሮችም እንዲው ደግሞ ለራሳቸውም ማታለል ስለሚወዱ መናገር ካልፈለጉ በስተቀር እዚህ ሀገር ላይ በመርጫ ምንም ለውጥ እንደማይመጣ ምላተ ህዝቡ ግንዛቤ ወሰደበትና በዚህም ደግሞ ምርጫ ወቅት 100% ተቃዋሚ ፓርቲዎች ሳይሆኑ 100% ሰላማዊ የምርጫ ዲሞክራሲ እና ሰላማዊ የስልጣን ሽግግር የተሸነፈበት ይህም የሆነበት ምክንያት መንግስት ጉልበትን መንገድ ጥቅም የመስጠትን መንገድና የማፈንን መንገድ አብሮ እያጣቀሰ ስለሚሄድ ነው። ህግን እያጣቀሰ ሰውን በአፈና ውስጥ ስለከተተው ያ ደግሞ ሰው ቀንበር ስር ስላለ ውሎ ለማደር በህልውና ለመቆየት ህይወቱን ለማቆየት ሲል በግዳጅ የገባበት ጉዳይ ነው። ስለዚህ ይህ በምንም አይነት የዲሞክራሲያዊ ምርጫን እንደ አይወክልምም ደረጃንም አይጠብቅም።
ኤልያስ ግደይ አሁን አናንያ በተናገረው ላይ ከናካቴው ህዝቡ ራሱ ታፍኖና በሰቀቀን የሚኖር ነው፣ ነጻ ምርጫ ሊካሄድም አይችልም። አክለህም ደግሞ ከተቃዋሚዎች የተሰነዘሩ ትችቶች አሉ በዚህ ምርጫ ላይ። ለምሳሌ ምርጫው በሚካሄድበት ጊዜ ታዛቢዎቻቸው እንዳይታዘቡ የተከለከሉበት፣ ቀደም ብሎም ደግሞ የታዛቢዎች አመዳደብ የተዛባበት፣ የምርጫ ቦርዱ ራሱ አድሎ ፈጻሚ እንደነበረ ነውና የሚናገሩት እና መብታቸውም ደግሞ እንደ ኢትዮጵያዊ አንተንም ያሳስባል ብዬ አምናለሁ። እና የተገደሉ ሰዎች አሉ። እኛ ለምሳሌ የዘገብንባቸው በምዕራብ ሸዋ ሁለት ሰዎች ተገለዋል፣ በደቡብ አንድ ሰው ሞቷል። ከምርጫው በፊት ወከባ ደረሰብኝ ብሎ ራሱ ህይወቱን ያጠፋ ሰው አለ። አናንያ ከተናገረው ጋር አያይዘህ እስቲ ያንተን አመለካከት ስጠን።
ሳሁን የዲሞክራሲ ጉዳይ ወይም የምርጫ ጉዳይ ከዚህ ከገዢው ፓርቲ አንጻር ሲታይ የመር ጉዳይ ነው። አሁን ኢህአዴግ መር ምርጫን የሚፈልገው አንደኛ የአዳጊ የሆነ ዲሞክራሲ ለኢትዮጵያ እንደሚያስፈልግ፣ ያው ልማታዊ መንግስትም ቢሆን ዲሞክራቲክም ስለሆነ ያ ዲሞክራቲክ ደግሞ የበቃ ዲሞክራሲ ስላልሆነ ያንን እለት እለት ማሳደግ ይፈልጋል። ስለዚህ በመርህ ኢህአዴግ የተሻለ ዲሞክራቲክ የሆነ ሀገር የመመስረት ፍላጎት አለው። ግን በዚህ በተቃዋሚ ያለው ደካማ ነው። ይሄ እኮ ህዝቡ ራሱ ያየው ነው። የኢትዮጵያ ተቃዋሚዎች ሙሉ አዲስ አበባ እንኳን ሙሉ ኢትዮጵያ ታዛቢ አላቀረቡም። በቃ የላቸውም። በጣም የሚገርም እኮ ነው። አንድ ፑል ውስጥ 1000 ሰው ነው ድምፅ የሚሰጠው። ከአንድ ሺህ ሰው ግን የእኔ የሚሉት አንድ ሰው አጥተው ታዛቢ የሌለበት ብዙ ምርጫ ነበር። ይሄ የራሳቸው ድክመት ነው። ምርጫ ቦርድም በተደጋጋሚ ያየው ነው። ከዛ ውጭ ደግሞ ድምፅ የተሰጠው በእያንዳንዱ ወረዳ ብታይ በተቃዋ ለምሳሌ ማያገባቸው ሰዎች ገቡ እንደዚህ ብቲ አንደኛ እኔ አሁን 1-5 ተጠርንፎ ነው ማለት የኢትዮጵያን ህዝብ ምን አቅም ነው? ራሱ መጀመሪያ የኢትዮጵያ ህዝብ በህዝቡ ደረጃ ያለን ድምፅ የመስጠት መብት አለው። ያን ድምፁን ኤክሰርሳይዝ ያደርጋል። ልክ 1-5 ይሄ እንደታሰረ ማለት እኔ ህዝቡ ቢሆን ይህን ፕሮግራም የሚያዳምጠው ስለሆነ ንቀትም ይመስለኛል። እኔ
እንደው ለማስረጃ ያህል እኛም ምርጫውን ስንከታተል ስለነበረ እንደውም ተጨማሪ የራዲዮ ስርጭት ከፍተን ግማሽ ሰዓት ጨምረን በየቋንቋው ላይ ስንከታተል ነበረ። ዘጋቢዎቻችን በደቡብ ኢትዮጵያ፣ በሰሜን፣ በትግራይ፣ በአዲስ አበባ እንዲሁም ኦሮሚያ ውስጥ የምርጫውን ሂደትና ዜና ሲያቀብሉን ነበረ። በተለይም ስለ ተቃዋሚ ታዛቢዎች ለምሳሌ ሄኖ ከደቡብ ኢትዮጵያ በዘገበበት ወቅት 20 የሚሆኑ የመድረክ ታዛቢዎች አትታዘቡም ተብሎ የተመለሱበትን ሁኔታ በቪዲዮ ቀርቶ ዌብሳይታችን ላይ ተለጥፏል። በማስረጃ አስደግፈን የምንሰራውን ነው የምጠይቅህ ያለሁት።
20 ከታዛቢዎች ከተባረሩ ይሄንን እኮ የሚያስተናግድ የህግ አለ አይደል? ምርጫ ቦርድ አለ።
ኢህአዴጎች እንዲያምኑ አይጠበቅም።
ምርጫ ቦርድ ነው መጠየቅ ነው። ምክንያቱም ማንኛውም ምርጫ የራሱ የሆነ ኮንስትሬንት ይኖርታል፣ ችግሮች ይኖርታል። ችግሮቹ ከአቅም በላይ ሆነው ምርጫውን የሚያጉላሉ ከሆነ
አሁን ሁላችንም መረዳት ያለብን ኢህአዴግ ጠመንጃን አንግቦ የሚንቀሳቀስ የጉልበት ኃይል ነው። ለይስሙላ በሚያካሄዳቸው ምርጫዎች አድርጎ ሁሉን ነገር ሚዲያውን ነጻ አድርጎ ፖለቲካ ፓርቲዎች እንደ ልብ ህዝቡን እንዲደርሱ መዋቅራቸውን ዘርግተው እንዲንቀሳቀሱ ስፔሱን ከፍቶ ወደ ነጻ ምርጫ ውስጥ ያስገባናል ብለን መጠበቅ የለብንም። ይህ የዋህነት ነው። ጠመንጃንና የምርጫ ቦርድን ጎን ለጎን አድርጎ የተለያዩ የአፈናና የሰዎችን የመቀፍደድና የመጠርነፍ መንገድ እየተከተለ ፍትሐዊ፣ ሰላማዊ፣ ነጻና ሁሉንም ደግሞ በፍትሃዊነት ሊያስተናግድ የሚችል ስርዓት ይፈጠራል ብለን ተስፋ ማድረግ የለብንም። ስለዚህ ከዚህ አንጻር ስናየው ሞቱ የሚባሉትን ከታዛቢነት እንዲወገዱ የተደረጉትን ነገሮች በሙሉ በተጨባጭ ማስረጃ ተመርኩዞ የተገኙትን አሁን እያነሳን ያለን ማስረጃ ደግሞ የሌላቸው ግን የተፈጠሩ ሀቆች ደግሞ ይኖራሉ።
እሺ፣ እንደው በማጠቃለያ እንግዲህ ሁለታችሁን የምጠይቀው የጋበዝኳችሁ ወጣቶችም ስለሆናችሁ ወደፊት ኢትዮጵያ ውስጥ ስለሚኖረው ተስፋ እንዲሁም ራዕይ ይመለከታችኋል ብዬ ስለማስብ ነውና ኢትዮጵያ ውስጥ ሁሉም ኢትዮጵያውያን ያለ ስጋት ያለ ሰቀቀን በሰላም የሚኖሩባት ሀገር ምርጫ ቢካሄድም ባይካሄድም የሰው ልጅ መብት ተከብሮ ተስፋ ሰንቆ የሚኖርባት ሀገር እንድትሆን ምን ይበጃል የሚለውን ጥያቄ ነው ለሁለታችሁም የማቀርበው። አቶ ኤልያስ ግዴ አንተን አስቀድማለሁ።
እዚህ ሀገር ኢትዮጵያ የምመኘው ከፓርቲ ፖለቲካ የበለጠ የምታሳስበኝ ትልቋ ኢትዮጵያ ነው። ትልቋ ኢትዮጵያ በታሪክ የነበራትን ስም እንድታገኝ በዲሞክራሲም በልማትም የተሻለ መግባባት ያላቸው ኢትዮጵያኖች እንዲፈጠሩ ጠንካራ የሆነ የፖለቲካ ድርጅቶች ኢትዮጵያ ውስጥ እንዲዋቀሩ እና ቢያንስ ገዢው ፓርቲ በማንኛውም ምክንያት እንትን ቢል ሊተካ የሚችል ኃይል ህዝቡ ተማምኖ በፖለቲካው እነንትና አሉ ብሎ የሚያምንባት ኢትዮጵያ እንድትፈጠር ሰላማዊ የሆነ ከህዝቦች ከብሔር ከሃይማኖት ልዩነት የራቀ ማንንም ኢትዮጵያዊ በኢትዮጵያዊነቱ ያየ የተጠናከረ ፓርቲ ያ ደግሞ ተፈጥሮ ማለት ነው።
አመሰግናለሁ። አናኒያ፣
እንግዲህ አሁን እኔ እንደምመለከተው ከሆነ እና አብዛኛውም ሰው ጋር የምጋራው ነገር ምንድን ነው፣ በዚህ ሀገር ላይ ለ24 ዓመታት ሲራመድ የነበረው ፖለቲካና ያን ፖለቲካ ሲያራምድ የነበረው ኃይል የህዝቡን ጥያቄ የህዝቡን መሰረታዊ ጥያቄ የመኖርና ያለመኖር የህልውና ጥያቄ እንኳን መመለስ ተስኖት በስንዴና በስኳር እንዲሁም በዘይት ምጽዋት የዕለት ተዕለት ህይወታችንን እንድንገፋ እያደረገን ነው። የሚባለውም ልማትና ብልጽግና ጥቂቶችን ብቻ ይዞ የሚጓዝ አብዛኛውን ህዝብ ያገለለ ወደ ጎን የገፋ ነው። ያ እንዲቀጥል ከዚህ በላይ መፍቀድ የለብንም። ያን ደግሞ እንዲቀጥል የማንፈቅድ ከሆነ ወደ አመፅና ወደ ጉልበት መንገድ መግባት የጥፋት መንገድ ነው። ስለዚህ እኔ የማምንበት የመጨረሻው አማራጭ የሚመስለኝ ዳር እስከ ዳር በተንቀሳቀሰ ህዝባዊና ሰላማዊ የህዝብ ንቅናቄ የወደፊቱን የወጣቶቿን የኢትዮጵያን ወጣቶች የብዙሀን ወጣቶች ተስፋ ሊያለመልም የሚችል ዲሞክራሲያዊ ስርዓት መፍጠር አለብን። ይህ ደግሞ እንዲሆን ሁሉም በያለበት ምን ማድረግ እችላለሁ የሚለውን አስተዋጽኦ እያሰበ ኃላፊነት በሚሰማን መንገድ የመንግስትን ተብዬውን አካልም ችግር ጭምር እያረምን ሀገራችንን ግን የማዳን የመጨረሻ ወቅት ላይ ነው የምንገኘው። እስካሁን የምንሰማውን የስሙላና የድራማ ጨዋታ አቁመን ለሀገራችን የሚበጀውን ለወጣቶች የሚበጀውን ነገር ለማድረግ በህዝባዊና ሰላማዊ ንቅናቄ መነሳት አለብን።
አመሰግናለሁ ኤልያስ ግደይ፣ እንዲሁም አናኒያ ሶሪ ስለ አመለካከታችሁ ስለ ተሳትፏችሁ። በአሜሪካ ድምጽ ራዲዮ አድማጮች ስም አመሰግናችኋለሁ። እግዜር ይስጥልኝ።
አድማጮች እስከ ምሽቱ 4 ሰዓት ወይም እስከ ማጠቃለያ ዜና የሚያደርሳችሁ ፕሮግራም ነው። ቀጣዩ የደሳለኝ መኮንን የሙዚቃ ቃና ነው። በነገራችን ላይ ግን ነገ እሁድ የራዲዮ መጽሔት ተረኛ ነው፣ እንዳትረሱ፣ ተጠባበቁ፣ አድምጡ። ሲድ ማለትም ማህበረ ግይሯን ዘረ ኢትዮጵያ ከሸለማቸው ሰዎች ጋር በአብዛኛው እንዋያለን እኔና አሉላ ከበደ። አሁን የሙዚቃ ቃና from me.
It is your world, Jennifer Hudson and R. Kelly. It's a world.
woman like you, babe. Shouldn't have to ask for nothing, babe. No, no, no. You should have a world, babe. Right in the palms of your hands, oh, oh. Just tell me what to do, oh. To make your life a better life for you. Anything your heart desires, babe. See, I am born to make it happen, babe. All you gotta do, no, no. Just tell me that it's me you want, loving you. And as long as you keep giving me that sweet love, point to it, baby, it belongs to you. If it's money you want, it's nothing. Want me to pay your bills, it's nothing. Buy your nice things, it's nothing. Shop your spree, it's
ሰላም 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 ጤና ይስጥልኝ ተከበራችሁ ሙዚቃ ቀናን ማጮች እንደምን ሰነበታችሁ እንደምን አመሻችሁ ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ካንገቴ ጎምባስ ብያለሁ ከጀነፈር ሃድሰን አልበም 801 በተሰኘው ዜማ ነው የምሽት ፕሮግራማችንን የጀመርነው አርከሊ ነው አብሯት የተጫወተው ምርጥ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ የአሪያና ግራንዴ የሌዲ ጋጋ የክሪስ ብራውን የጀነፈር ሎፔዝ በዛሬው ፕሮግራም ላጫውታቸው ስቱዲዮ ይያቸው ከገባሁት ምርጥ ዜማዎች መካከል ጥቂቶቹ ናቸው የተከበራችሁ ሙዚቃ ቀረማጮች በቀጥታ ወደ ሙዚቃዎቹ ልሰዳችሁና ቀጥለን የምናደምጣው ዜማ ብሬክ ፍሪ ይባላል ድምጻዊ አሪያና ግራንዴ የአሪያና ግራንዴን ብሬክ ፍሪ የተሰኘውን ዜማ ነበር ያደመጥነው። አሪያና ግራንዴ በአሁኑ ሰዓት ተደናቂ የሆኑ ከመጡ ወጣት ድምፃውያን መካከል አንዷ ነች። ከሙዚቃው በተጨማሪም በፊልም ትወናም ተደናቂነትን እያገኘች ነው። ባለፈው የነሐሴ ወር መገባደጃ አካባቢ ማይ ኤቭሪቲንግ ብላ የሰየመችውን ሁለተኛ የሆነውን የስቱዲዮ አልበሟን ያወጣች ሲሆን አልበሙን ቀደም ብለን ያደመጥነውን ብሬክ ፍሪ የተሰኘውን ዜማ ጨምሮ 12 የሚሆኑ ዜማዎችን አካቷል። እስቲ ከዚቹ ተደናቂ ድምፃዊና ደናሽ አልበም ውስጥ ሌላ ዜማዋን እናድምጥላት። ፕሮብለም የተሰኘ ሲሆን የዜማው ርዕስ ኤጊ አዜላ ነች አብራት የተጫወተችው። ማይ ኤቭሪቲንግ ከተሰኘው የአሪያና ግራንዴ አልበም ውስጥ ፕሮብለም የተሰኘውን ዜማዋን ነበር ያደመጥነው። ታዋቂው አውስትራሊያዊ ድምፃዊ ኤጊ አዜላ ነች አብራት የተጫወተችው። የ24 ዓመቷ ኤጊ አዜላ ልክ እንደ አሪያና ግራንዴ በቅርቡ ወደ ሙዚቃው ዓለም ብቅ ያለችው ወጣት ነች። ተደናቂነትን ከማትረፏ የተነሳ በርካታ ድምፃውያን አዳዲስ የሚያወጧቸውን ነጠላ ዜማዎች አብራቸው እንድትጫወት ይጋብዟታል። በቅርቡም ጄኒፈር ሎፔዝ ቦሪ ብላ ባወጣችው ነጠላ ዜማዋ ላይ ኤጊ አጅባታለች። እነሆ ቦሪ የተሰኘው የጄኒፈር ሎፔዝ ዜማ።
Just long. She got the boom, shake the room. That's the lightning and the thunder. to do it.
ጀነፈር ሎፔስ ከኤጌ አዜላ ጋር በመሆን የተጫወተችውን ቦሬ የተሰኘውን አዲስ የዳንስ ዜማ ነበር ያደመጥነው። በርካታ የጀነፈር አድናቂዎቿ ዜማውን ከዳንሷ ጋር ወደውላታል። ከአድናቂዎቿ መካከል የቀድሞ ፍቅረኛዋ ፓፍ ዳዲ ይገኝበታል። እንደዚች ካለች ቆንጆ ሴት ጋር ፍቅረኛዋ የነበርኩ በመሆኔ እድለኛ እንደሆንኩኝ እቆጥረዋለሁ። እስካሁን ድረስ ከማደንቃቸው ሴቶች የበላይነቱን ይዛለች። በፍቅር አብረን በነበርንበት ጊዜ ጥሩ ጊዜ አሳልፈናል። አሁን ደግሞ ቀንደኛ አድናቂዋ ነኝ ሲል ፓፍ ዳዲ አክሰስ ሃሎዊድ ከተሰኘ የቴሌቪዥን ፕሮግራም ጋር ባደረገው ቃለ ምልልስ ተሰምቷል። ኦ ሌዲ ጋጋ ከታዋቂው የጃዝ ሙዚቀኛ ከቶኒ ቤነት ጋር በመተባበር Anything Goes የተሰኘውን ዜማቸውን ላሰማችሁ። Anything Goes ቶኒ ቤነት እና ሌዲ ጋጋ።
In olden days a glimpse of stocking was looked down as something shocking, now heaven knows Anything Goes.
Good authors too who once knew better words now only use four-letter words writing prose. Anything goes. The world has gone mad today and good's bad today.
And it's night today and black's white today.
And most guys today and their woman prize today
are just silly gigolos.
And though I'm not a great romancer,
I know you're bound to answer
when we propose. Anything goes!
Go!
Go!
White today and most guys today the women prize today are just silly gigolos.
And though we're not such great romancers, we know that we're bound to answer when we propose.
Anything goes.
Anything goes.
Anything goes.
Anything goes.
Anything goes. Lady Gaga and Tony Bennett. Kazari sost amet befit Lady Gaga and Tony Bennett and kan mishit ba andi muzika zigijit lay lemejemerya gize igenanyalu. Ye 88 ametu Tony Bennett le 28 ametu awottat Lady Gaga lemin kane gar abren ye jazz album anawtaham ilatal. Lady Gaga am sattaqmama ye Tony Bennettin tiyaqe bedesta tikapelalich. Yew lallefu 3 ametat si saru qoyitaw Chick to Chick yetesenye tewdaj album lemawtat chilwal. Yetekebrach ሙዚቃ አርማጆች እስቲ ከዚሁ አልበም ውስጥ በመቀጠል The Lady in the Tramp የተሰኘውን ዜማቸውን እናድምጥ።
She gets too hungry for dinner at 8.
I'm sorry.
She loves the theater but she never comes late.
I never bother with people that I hate. That's why this chick is a tramp.
She does it like crap games with barons and earls.
Won't go to Harlem in diamonds and pearls. And I definitely won't dish our dirt with the rest of those girls.
That's why the lady is a tramp.
I love the free, fresh wind.
without care.
Oh, I'm so broke.
It's oak.
I hate California. It's crowded and damn.
That's why the lady is a tramp.
Sometimes I go to Coney Island.
Oh, the beach is divine.
And I love the Yankees.
Cheetah's just fine.
I follow Rogers and Hart.
She sings every line. That's why the lady is a tramp.
I love a prize fight.
That isn't a fake.
No fake. I love to rowboat with you and your wife in Central Parkway.
She goes to the opera and stays wide awake.
Yes, I do. That's why this lady is a tramp.
She likes the green grass under her shoes.
What can I lose? Because I got no dough.
Oh, no. That's why the lady is a tramp. Go! So, it's California, it's cold and it's damp. That's why the lady is a tramp. That's why the lady is a tramp.
That's why the lady is a tramp.
Right on.
ለሌዲ ትራምፕ የተሰኘውን የሌዲ ጋጋና የቶኒ ቤነትን ዜማ ነበር ያደመጥነው። በድጋሚ የክብር ሰላምታዬ ይድረሳችኋል የሙዚቃ ቃና አድማጮች። ከሲላው ግሪን ዜማዎች መካከል ፎርጌት ዩ የተሰኘውን ዜማውን እጋብዛችኋለሁ።
And although that's
Forget You የተሰኘውን የሲሎ ግሪንን ዜማ ነበር ያደመጥነው። አድማጮች አስተያየቶቻችሁ አይለዩን፣ ጽፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን horn@voanews.com ወይንም kanades@voanews.com ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው።
Because you know I'm all about that bass, no trouble. I'm all about that bass, no trouble. I'm all about that bass, no trouble. I'm all about that bass.
የተከበራችሁ ሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። በዚሁ እያደመጣችሁ ተባላችሁ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በኔ በኩል ciao.
The interview is perfect from the bottom to the top. Yeah, my mama, she told me don't worry about size. She says boys like a little more booty to hold a knife. And no, it won't be no stick figure silicone Barbie doll. So if that's what you're into, you know I'm all about that bass, no trouble. I'm all about that bass, no trouble. I'm all about that bass, no trouble. I'm all about that bass. Hey, I'm bringing booty back.
ቻው ደስ። አሁን ደግሞ የማጠቃለያ ዜና ላሰማችሁ ከመሰናበታችን በፊት። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በከፍቾ ዞን ቴፒ ከተማ ትናንት ከሌሊቱ በ11 ሰዓት የከተማው ማረሚያ ቤት ተሰብሮ እስረኞች እንዲያመልጡ መደረጉ ተዘግቧል። ዘጋቢያችን መለስካቸው አምሃ ፋና ብሮድካስቲንግ ኮርፖሬትን ጠቅሶ ማምሻውን ከአዲስ አበባ ባስተላለፈው ዘገባ መሰረት እስር ቤቱን የሰበሩት ሽፍቶች ናቸው ተብሏል። ጥቃት አድራሾቹ ተኩስ ከፍተው ሶስት የፖሊስ አባላትን መግደላቸው ተዘግቧል። ከእስር ቤቱ ያመለጡት እስረኞች ስንት እንደሆኑ አልተገለጸም። ይህ በዚህ እንዳለ ዛሬ ማለዳ ላይ በተካሄደ የተቀናጀ አሰሳ በቴፒና በአካባቢዋ ባሉ የጋምቤላ ክልል ስፍራዎች ጥቃቱን አድርሰው እስረኞቹን አስመልጠዋል የተባሉት ሽፍቶች መካከል አምስቱ መገደላቸውን ለመንግስቱ ቅርበት ያለው ፋና ብሮድካስቲንግ ኮርፖሬት በዌብሳይቱ ላይ ዘግቧል። የመንግስቱ ኃይሎች የቴፒና አካባቢውን ሰላምና መረጋጋት መቆጣጠራቸውን አረጋግጠዋል። ይሁንና ዌብሳይቱ ሽፍቶች የተባሉትን ሰዎች እና ያመለጡትን እስረኞች ማንነት፣ እስረኞቹ የታሰሩባቸው ምክንያቶች፣ የህግ ታራሚዎቹን ወይም ለጊዜው በቁጥጥር ስር ያሉ አልተገለጸም። ማጠቃለያው ይኸው ነበር። ጤና ይስጥልኝ። መልካም ቆይታ። ዜናውን ያሰማችሁ ሰሎሞን አባተ ነኝ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንድ እስከ ምሽቱ 4 ሰዓት ያዘጋጀውን ፕሮግራም የዛሬውን ማለት ነው እዚህ ላይ ያበቃ። ቴሌላይም ቤክ ፕሮግራሙን መርቶልናል። አዲሱ አበባ አስተናግጃለሁ። መልካም ምሽት። ነገ እሁድ በራዲዮ መጽሔት አገኛችኋለሁ።
This program has come to you from the Voice of America, Washington.